የምስራች ድምጽ ነው።
ተስፋ ለሴቶች በምስራች ድምጽ መገናኛ ዘዴዎች ተዘጋጅቶ የሚቀርብላችሁ ሳምንታዊ ፕሮግራም ነው። የዚህ ፕሮግራም ዓላማ ለሴቶች ችግራቸውን በማስገንዘብ ለችግራቸው መፍትሄ ለመጠቆምና በመንፈሳዊ ህይወታቸው እንዲበረቱ ለማስተማርና አብሮ በመጸለይ ለውጥ እንዲያመጡ ለመርዳት ነው። ተስፋ ለሴቶች ሰላም ጤና ይስጥልኝ የተወደዳችሁ የተስፋ ለሴቶች የሬዲዮ ፕሮግራም ተከታታዮች እንደምን አምሽታችኋል? የጌታ ጸጋና ሰላም ይብዛላችሁ ይያልን የዛሬውን ፕሮግራማችንን እንጀምራለን። አብረናችሁ እስከ ፍጻሜ የምንቆየው የፕሮግራሙ አዘጋጅና አቅራቢ እናስራት ፈይሳና በቴክኒኩ ደግሞ አለማየሁ ዳዊት ነን። በቅድሚያ እግዚአብሔር ጊዜውን እንዲባርክልን አብረን እንጸልይ። ያውና ጻድቅ ሆን ከዘላለም አምላክ እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም እናመሰግናለን። ስለዚህ ጊዜና ሰዓት ክብር ሁሉ ላንተ ይሁን። ጌታ ሆይ ይህንን ጊዜ እንድትባርክልን እንድትናገረን እንድትመክረን በጌታ በኢየሱስ ስም ላንተ አሳልፈን እንሰጣለን። አሜን።
በታገር ነው እግዚአብሔር ሰው ጥሎ የሚያቆም እግዚአብሔር በታገር ነው
ለማ ለከፍተኛ ትምህርት ከሄደበት ትልቅ ከተማ ወደ ቤተሰቡ ወደ ትንሽ መንደሩ እየተመለሰ ነው። ወደ መንደራቸው ሲቃረብ ያለውን አቀበት ወጥቶ ቁልቁለቱን ሲጀምር የሚገርም ነገር አጋጠመው። ያም ለሁሌውም እዚህ ስፍራ ሲደርስ የመንደሩ ልጅ ሁሉ ሊቀበለው ለማ ለማ እያለ ይሮጥ ነበር። ዛሬ ግን ከዛ የተለየ ነው። ተሽቀዳድመው በመሮጥ ሸሽተው ተደበቁት። ህፃናቶቹ ለካ እርሱ እርኩስ መንፈስ መስሏቸው ነው። ይህም እርኩስ መንፈስ ህፃናትን ወስዶ ከተማ ውስጥ ወዳለ ትልቅ ቱቦ ይከታል ብለው ፈርተው ነው። ይህንንም ነገር የሰሙት ከታላላቆች ነበር። ተረቱን እውነት አድርገው ተቀብለውት ነበር። ህፃናቶቹም በተረቱ ላይ ህፃናትን የሚሰርቀው ሰውዬ የመጣ ስለመሰላቸው ለማን ሸሹት። ለማ መሆኑን አላወቁም። ምክንያቱም ለማ ያለ ወትሮ አዲስ ኩፍያ አድርጎ ነበርና። ለማም ህፃናቶቹ ምን ያህል እንደፈሩት ተረዳ። ነገር ግን ጠጋ ሲላቸው ለማ መሆኑን ሲረዱ ከት ብለው ስቀው ለካ አንተ ነህ ብለው ተጠመጠሙበት። እህቴ ሆይ ስለለማ ተጨማሪ ነገር ሰዓት ካለኝ በኋላ ነግርሻለሁ ነገር ግን አሁን ስለ ትላትሎች አብረን እንነጋገራለን ትላትሎች በሆዳችን ውስጥና በተለያየ ሰውነት ክፍላችን ውስጥ ገብተው ችግርን የሚፈጥሩ ናቸው ትላትሎች በመቃታማ አካባቢዎች የተለመዱ ናቸው በተለይ ደግሞ በዝናባማ ወቅቶች አንዳንድ የትላትል አይነቶች በአፍንጫችን በመግብ አለያም በአፋችን ከመግብ አለያም ከውሃ ጋር የምንወስዳቸው ናቸው በጣም ትናንሽ ስለሆኑ ልናስተውላቸው አንችልም ከነዚህ ውስጥ ትሬድ ወርምስ ወይም በተለምዶ ሹሽ የሚባሉት ይገኙባቸዋል እነዚህ ቀጫጭንና 1 ሴንቲሜትር ርዝመት ያላቸው ነጫጭ ትሎች ናቸው በሰገራ መውጫ አካባቢ የማሳከክ ስሜትን ይፈጥራሉ ህፃናት ልጆች ላይ በብዛት ይታያል ካንዱ ህፃን ወደ ሌላው ሊተላለፍም ይችላል ይህም የሚሆነው ትላትሎቹ ያሉበት ህፃን ሲያሳክከው እንቁላሎቹን በእጆቹ ላይ ስለሚይዝ ጤናማው ያንን ወስዶ ወደ አፍ ካደረገ ይተላለፋሉ አንዳንዴ በራሳቸው ይጠፋሉ ወይም በቀላል የክሊኒክ ህክምና ይጠፋሉ ሌላው ወስፋት ነው እነዚህ እስከ 30 ሴንቲሜትር ርዝመት ያላቸው ሲሆን ልክ እንደ እርሳስ ክብ አይነት ቅርጽ አላቸው የነዚህ ትላትሎች እንቁላል ከተበከለ ምግብና ውሃ ወደ ሰው ሆድ ውስጥ ይገባሉ አንዳንድ መረጃዎች እንደሚጠቁሙት ከዓለም ህዝብ ውስጥ ሩብ ያህል የሚሆነው በእነዚህ ትላትሎች የተጠቃ ነው ነገር ግን አብዛኛው ሰው እንዳለበትና እንደሌለበት ለይቶ አለማወቁ የሚገርም ነው እነዚህ በጣም ከበዙና ከተራቡ ወደ ሳምባና ሌሎች የሰውነት ክፍሎች ከሄዱ አደገኛ ይሆናል ሌሎች ደግሞ የመንጠቆትል የምንላቸው ናቸው እነዚህ ትሎች በእግር ውስጥ በስተው ወደ ሰውነታችን የሚገቡ ናቸው ወደ ሰው ትንሽ አንጀት በመጓዝ ደም ይመጣሉ ከነዚህም የከፉት ደግሞ የኮሶትል የሚባሉት ናቸው በጣም ረጅም ርዝመት ድረስ ሊያድጉ ይችላሉ ራሳቸውን በመቆራረጥ ይባዛሉ ትልቁ አደጋ እንግዲህ ትናንሽ የሆኑት ቁርጥራጮች በከረጢት መሰል ነገር እንደ ተጠቀለሉ ወደ ሰው አይምሮ ሲያልፉ ነው በአይምሮ ብቻ ሳይሆን በሳምባና በሌሎች አካሎች ውስጥም እዚያ ሲያድጉ ሰዎችን ይገድላሉ ታዲያ እንዴት ነው ሰውነታችን ውስጥ ትላትሎች ይኑሩ አይኑሩ የምናውቀው በመጀመሪያ ማድረግ የምንችለው ወደ ሐኪም ቤት ሄደን ለራሳችን ሰገራችንን በማስመርመር ማወቅ ነው። ሰገራ ላይ የትላትሎቹ እንቁላሎች ይገኛሉ። በአብዛኛው የሚያቅለሸልሽ ከሆነ እንዲሁም መጣ ሄደት የሚል የሆድ ቁርጠትና ህመም ካለ መታየት ጥሩ ነው። ሌላው የሆድ ድርቀት፣ በብዛት የሚወጣ ንፋስ ወይም ፈስ ካለንም እንዲሁም የምግብ ፍላጎት ማጣት፣ ድካም ካለ ምልክቶቹ ናቸው። እነዚህ ትላትሎች ደምን ከሰውነት ውስጥ በመምጠጥ ደም ማነስ ያመጣሉ። በቂ የቀይ ደም ሴል ከሌለ በትክክል መተኛት ያቀታል። በእንቅልፍ ወቅት ለሊት ጥርስ ማፋጨት ይሆናል። የባሰ ሲሆን ትላትሎች በአፍና በአፍንጫ ሊወጡ ይችላሉ። ታዲያ እንዴት ነው ይህንን መከላከል የምንችለው የሚለው ነው ትልቁ ነጥብ። የመጀመሪያው የግልና የአካባቢ ንጽህና መጠበቅ ነው። አንደኛ የምንጸዳዳበት ሽንት ቤት ከሌለን ጉድጓድ ቆፍረን በማዘጋጀት መጸዳጃ ቤት መስራት። ሁለተኛ የእጅ ንጽህናን ሁል ጊዜ መጠበቅ። በተለይ ሽንት ቤት ገብተን ከተጸዳዳን በኋላ እጃችንን በውሃና በሳሙና ሙልጭ አድርገን መታጠብ። ሶስተኛ የመመገቢያ እቃዎችንና የማዕድ ቤት ማለትም ምግብ የሚዘጋጅባቸውን ቦታዎች ንጽህና መጠበቅ ነው። አራተኛ የምንመገባቸውን ምግቦች አብስለን መመገብ። በተለይ ጥሬ ስጋ ተመጋቢዎች ከሆነን ለኮሶትል የተጋለጠነን። በተለይ ልጆቻችን በእነዚህ ትሎች የመጠቃት እድላቸው ከፍተኛ ነው። ስለዚህ ሁልጊዜ የእጃቸውን ንጽህና እንዲጠብቁ ማስተማር ከኛ ከእናቶች ይጠበቃል። ከዚህም በተጨማሪ ልጆች ውጪ ሲጫወቱበት የነበሩትን ልብስና ጫማ ቤት ሲገቡ እንዲቀይሩ በማድረግ እንዳጋጣሚ ይዘውት የመጡት የትላትሎች እንቁላል ካለ መከላከል ያስችላል። እንግዲህ በአጠቃላይ የሰውነታችንን ንጽህና በመጠበቅ ንጹህ ውሃና ንጹህ ምግብ በመመገብ ከቤት ውጪ የምንለብሳቸው ልብሶች እቤት ስንገባ በማውለቅና የአካባቢያችንን ንጽህና በመጠበቅ መከላከል እንችላለን። ከተያዝን በኋላስ ምን ማድረግ አለብን? مجمّرّة كتفطرو إصوات ويم أتكلت مدانيت مازجاجة تنشلالن. የመጀመሪያው ባንጀት ውስጥ ያሉ ተላትሎችን ለማስወገድ ከሶስት እስከ አራት ማንኪያ የሚሆን ከፓፓዬ ተክል ወይም ግንድ የሚቀዳ ፈሳሽ ማለትም ግንዱን በስለስን ወጋው የሚወጣ ፈሳሽ ነው። ይህንን ፈሳሽ በብርጭቆ ውስጥ ካደረግን በኋላ ከሶስት እስከ አራት ማንኪያ የሚሆን ማር እንቀላቀልበታለን። ከዚያም በብርጭቆ ውስጥ የሞቀ ውሃ እንሞላበታለን። ከዚያን ጠጣዋለን። ከዚህም ሌላ ደግሞ ተላትሎች ነጭ ሽንኩርት አይወዱም። ስለዚህ አራት ፍሬ ያለው ነጭ ሽንኩርት ፈጭተን በአንድ ብርጭቆ ፈሳሽ መበጥበጥ። ፈሳሹ ውሃ፣ ወተት ወይም የፍራፍሬ ጭማቂ ሊሆን ይችላል። ከዛ እንደዚህ ያደረግን በየቀኑ ለተከታታይ 3 ሳምንታት መውሰድ አለብን። ከዚህ ውጪ እንግዲህ በሐኪሞች የሚሰጡ መድኃኒቶችን ለሐኪሞቹ እንዳዘዙት አድርገን በመውሰድ ራስን ማከም ያስፈልጋል። እንዳስፈልጊነቱ የቤተሰቡ አባላት ሁሉ ተይዘው መድኃኒት መውሰድ ሊያስፈልጋቸው ይችላል። መድኃኒት ከመውሰዳችን በፊት ግን ከዚህ በፊት ስንጠቀምባቸው የነበሩትን እንደ አንሶላ የውስጥ ልብሶች በሚገባ ማጠብና ንጹህ ማድረግ አለብን። ምክንያቱም የተላትሎቹን ቁላሎች እዚያ ካሉ ተመልሶ ወደ ሰውነታችን የመግባትና የመራባት እድል እንዲያገኙ ስለሚያደርግ ነው። በተለይ የሽንት ጨርቅ የሚታሰርላቸው ህፃናት ካሉን ያንን በሚገባ ማጠብና መተኮስ አስፈልጊ ነው። ከሁሉ በላይ ግን ንጽህናን መጠበቅ እጅግ ጠቃሚ ነው። የግል ንጽህና ያከባቢ የምግብና የምግብ ማብሰያ እቃዎች ንጽህናን መጠበቅ እጅግ ጠቃሚ ነው። እንግዲህ ውድ እህቴ ሆይ እነዚህ ነገሮች በማድረግ ከተላትሎች ራስሽንና ቤተሰብሽን እንድትጠብቂ አሳስብሻለሁ። እንግዲህ ከስካውኑ ቆይታ ብዙ ቁም ነገሮችን እንደቀሰምሽ ተስፋ አድርጋለሁ። እስኪ አሁን በተከታዩ ዝማሬ ቆይታ እናድርግና ወደ ትምህርት ለነፍሳችን ፕሮግራማችን እናልፋለን።
ሁሉም በጓዳው ቼክሮኒ ያየ አንተ ለማመስገን
ተመልሰን መተናል። በዝማሬው እንደ ተባረካችሁ ተስፋለን። ዛሬ እንግዲህ ስለ ተላትሎች ነው እያየን የነበረው። እነዚህ ትሎች የጤናችንን ሁኔታ የሚያቃውሱ ናቸው። አንዳንድ ጊዜ እጅግ የሚረብሹን ናቸው። በህይወታችንም አንዳንድ ጊዜ የሚረብሽን ነገር ምን እንደሆነ አንረዳም። ምንድን ይሆንኩት እንላለን፣ ነገር ግን ምላሽ አናገኝም። ውድ እህቴ ወይ መጀመሪያ ላይ የነገርኩሽን ታሪክ አስታውሺ። የለማ መንደር ልጆች ለማ ሲመጣ ሰይጣን መሰላቸው። አንቺ ስለ ሰይጣን ምን ታስቢያለሽ? አንዳንድ ሰዎች ሰይጣን በሁሉ ስፍራ አለ ብለው ያምናሉ። ስለዚ ሁሉም ችግር ምንጩ ሰይጣን ነው ብለውም ያስባሉ። ሌሎች ደግሞ መኖሩን ያምናሉ ነገር ግን በእነርሱ ላይ ምንም ተጽኖ የለውም ብለው ያስባሉ። ጥቂት ሰዎች ደግሞ ሰይጣን የሚባል ነገር የለም ብለው ያስባሉ። ወድህቴ ሆይ መንፈሳዊ ኃይል በዚህ ዓለም ውስጥ ምን እንደሚያከናውን ታውቂያለሽ? አዎ የእግዚአብሔር ልጅ ጌታ ኢየሱስ የሰይጣን ኃይል በዚህ ዓለም ውስጥ እንዳለ ተናግሯል። በመጽሐፍ ቅዱሳችን ውስጥ ብዙ ቦታ ላይ ከሰዎች ውስጥ ሲያስወጣው እናነባለን። ከነዚህም ታሪኮች ውስጥ አንዱን ለዛሬ ላካፍልሽ ወዳለሁ። እርሱም በሉቃስ ወንጌል ምዕራፍ 9 ከቁጥር 38 እስከ 43 ወይም በማርቆስ ወንጌል ምዕራፍ 9 ከቁጥር 17 እስከ 27 ላይ ይገኛል። የማርቆስ ወንጌል ምዕራፍ 9 ከቁጥር 17 እስከ 27 እንደዚህ ይላል። ከሕዝቡ አንዱ መልሶ መምህር ሆይ ዲዳ መንፈስ ያደረበትን ልጄን ወደ አንተ አምጥቻለሁ። በያዘውም ስፍራ ሁሉ ይጥለዋል፣ አረፋም ይደፍቃል፣ ጥርሱንም ያፋጫል፣ ይደርቃልም። እንዲያወጡለትም ለደቀ መዛሙርቱ ነገርኳቸው፣ አልቻሉምም አለው። እርሱም መልሶ የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ? ወደ እኔ አምጡት አላቸው። ወደ እርሱም አመጡት። እርሱንም ባየ ጊዜ ያ መንፈስ ወዲያው አንፈራገጠው፣ ወደ ምድርም ወድቆ አረፋ እየደፈቀ ተንፈራፈረ። አባቱንም ይህ ከያዘው ስንት ዘመን ነው ብሎ ጠየቀው። እርሱም ከሕፃንነቱ ጀምሮ ነው። ብዙ ጊዜም ሊያጠፋው ወደ እሳትም ወደ ውሃም ጣለው። ቢቻልህ ግን እዘንልን እርዳንም አለው። ኢየሱስም ቢቻልህ ትላለህ፣ ለሚያምን ሁሉ ይቻላል አለው። ወዲያውም የብላቴናው አባት ጮሆ አምናለሁ፣ አለማመኔን እርዳው አለ። ኢየሱስም ሕዝቡ እንደገና ሲራወጥ አይቶ ርኩሱ መንፈስ ገሰጸና፣ አንተ ዲዳ ደንቆሮ መንፈስ እኔ አዝሃለሁ ከእርሱ ውጣ፣ እንግዲህም አትግባበት አለው። ጮሆም እጅግም አንፈራግጦት ወጣ። ብዙዎችም ሞት እስኪሉ ድረስ እንደ ሞት ሆነ። ኢየሱስ ግን እጁን ይዞ አስነሳው ቆመም ይላል። ውድ እህቴ ሆይ በታሪኩ ተገረምሽ ወይስ ምን ተሰማሽ? እስኪ ከታሪኩ ዋና ዋና የሆኑ ሐሳቦችን ጨምቀን እናውጣ። አባትየው ምን አደረገ? እንዲህ አለ፣ ክፉ መንፈስ ያሰቃየዋል፣ ሊገለው ነው። ማንም ከዚህ መንፈስ ነጻ ሊያወጣው አልቻለም እያለ ኢየሱስ እንዲረዳው ለመነ። ታዲያ ኢየሱስ ምን አለው? ለሚያምን ሁሉ ይቻላል አለው። አባትየውም አለማመኑን እንዲረዳው ወደ ኢየሱስ ጮኸ። ኢየሱስም ሰይጣኑን አዘዘው፣ ልጁን እንደ ሞተ ሰው አድርጎት ወጣ። አባትየው ምን ሊሰማው እንደሚችል ገምቺ። ልጁን ያጣው ነው የሚመስለው። ኢየሱስ ግን ሰይጣኑን ገስጾ ልጁን በሕይወት እንዲኖር አደረገው። ሰይጣን የእግዚአብሔርና የሰው ልጆች ጠላት ነው። ለዚህ ነው ይህ አባት ወደ ኢየሱስ መሄዱ ትክክል የሆነው። ሰይጣን ለመጉዳት ለመግደል ነው ወደ ሰው የሚመጣው። ነገር ግን የእግዚአብሔር ኃይል ከሰይጣን ኃይል ይበልጣል። በሉቃስ ወንጌል ምዕራፍ 11 ቁጥር 14 እስከ 20 ላይ ኢየሱስ እንዲህ ብሏል። ዲዳውንም ጋኔን ያወጣ ነበር። ጋኔኑም ከወጣ በኋላ ዲዳው ተናገረ፣ ሕዝቡም ተደነቁ። ነገር ግን ከእነርሱ አንዳንዱ በብኤልዘቡል በአጋንንት አለቃ አጋንንትን ያወጣል አሉ። ሌሎች ሲፈትኑት ከሰማይ ምልክት ከእርሱ ይፈልጉ ነበር። እርሱ ግን አሳባቸውን አውቆ እንዲህ አላቸው፣ እርስ በርሷ የምትለያይ መንግሥት ሁሉ ትጠፋለች፣ ቤትም በቤት ላይ ይወድቃል። እኔ አጋንንትን በብኤልዘቡል እንዳወጣ ትላላችሁና ሰይጣን ደግሞ እርስ በርሱ ከተለያየ መንግሥቱ እንዴት ትቆማለች? እኔስ በብኤልዘቡል አጋንንትን የማወጣ ከሆኑ ልጆቻችሁ በማን ያወጧቸዋል? ስለዚህ እነርሱ ፈራጆች ይሆኑባቸዋል። እኔ ግን በእግዚአብሔር ጣት አጋንንትን የማወጣ ከሆኑ እንግዲህ የእግዚአብሔር መንግሥት ወደ እናንተ ደርሳለች ይላል። እንዲሁም ኢየሱስ ለደቀ መዛሙርቱ ነቅተው መቆም እንዳለባቸው፣ መጸለይ እንዳለባቸው፣ ሥልጣንም እንዳላቸው ነግሯቸዋል በማርቆስ ወንጌል ምዕራፍ 9 ቁጥር 29 ላይ። ይህ ወገን በጸሎትና በጦም ካልሆነ በምንም ሊወጣ አይችልም አላቸው ይላል። በፊልጵስዩስ ምዕራፍ 2 ከቁጥር 10 እስከ 11 ላይ ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። እንግዲህ የሰይጣንን ኃይል ማሸነፍ የምንችለው በጌታ በኢየሱስ ክርስቶስ ስም እንደሆነ እንረዳለን። ስለዚህ ውድቴ ሆይ ሁሉ ጊዜ በጸሎትሽ በእግዚአብሔር ፊት በመትቆሚበት ሰዓት ሁሉ የኢየሱስን ስም ይዘሽ ቁሚ። እርሱ የሰይጣንን ኃይል አሸንፎታል። ውድቴ ሆይ ከኔ ጋር ጊዜ ለማሳለፍ ስለተቀመጥሽ ጌታ ይባርክሽ። እህቴ ሆይ ቤት ቀይረሽ ታውቂያለሽ? ቤት መቀየር ኮተት ማንኳተቱ ምን ያህል አስቸጋሪ እንደሆነ ግልጽ ነው። ብዙ ጊዜና የሰው ኃይል እንደሚፈልግ ቤት ከቀየርሽ ታውቂያለሽ። ከሁሉ ግን እንደ ሴት የሚያሳስበን ነገር እቃዎችን የት እንደምናስቀምጣቸውና ቤታችንን እንዴት እንደምናሳምር ነው። ብዙዎቻችን ቤታችንን ለማሳመር እንጥራለን። ሌሎችን የሚስብና የኛን የፈጠራ ማንነት የሚያንጸባርቅ እንዲሆንልን እንሻለን። በቤታችን ፊት ለፊት ካለው የአበባ መስክ ላይ ያለውን የበቃቀለ ሙጃ አላስፈላጊ አረም ሁሉ በማስወገድ አበባው ፈካ ብሎ እንዲታይ እናደርጋለን። እንዲያውም አዲስና የሚያማምሩ አበቦችንም እንተክላለን። ታዲያ ልባችን ውስጥም ልክ እንደዚሁ አላስፈላጊ ሆነውና ውብ የሆነው ነገር ተደባልቆ የሚገኝበት ጊዜ አለ። አንቺ እህቴ ሆይ እንደዚህ የሚሰማሽ ጊዜ አለ? ዓለማዊ ነገር ወደ ውስጣችን ገብቶ አንዳንዴ ሊወርሰን ይጀምራል። ይህ ነገር እየጨመረ ሲሄድ ውስጣችን መረበሽ ይጀምራል። ያለ እንቅልፍ የምናሳልፋቸው ሌሊቶችም ይበዛሉ። አንዳንዶቹ ወደ ልባችን የሚገቡት በጣም ጥቂት ሆነው ነው። ነገር ግን በስተው ሰፍተው ልባችንን ይወርሱታል። እንደዚህ አይነት ነገር ሲያጋጥመን ወደ እግዚአብሔር በመቅረብ አድገው ስር ሳይሰዱ እንዲነቀሉ መጸለይ ተገቢ ነው። እነዚህ አረሞች ጥላቻ፣ ቁጣ፣ ምሬት፣ ንዴት ወዘተ ናቸው። በመዝሙር ምዕራፍ 51 ቁጥር 5 ላይ እነሆ በአመጻ ተጸነስሁ እናቴም በኃጢአት ወለደችኝ ይላል። በእርግጥ እንደዚህ ብንወለድም እግዚአብሔር ግን ከዚህ ሊያወጣን ወዷል። ለርሱ ከፈቀደንለት ንጹህ ልብን ሊፈጥርልን ይቻላል። ውስጣችንን በሰላምና በደስታ መሙላት ለርሱ ቀላል ነው። በልጁ በኢየሱስ ክርስቶስ ንጹህ ልብን ሊፈጥርልን ስለኛ እንዲሞት አድርጎታል። ኢየሱስም ለኛ ኃጢያት ሙሉ ዋጋ ከፍሏል። ለነዚህ በልባችን ስፍራ ለሰጠናቸው ኃጢያቶች ሁሉ ሳይቀር ጌታ ኢየሱስ ዋጋ ከፍሎልናል። እስኪ አሁን ከኔ ጋር አብረን እንጸልይ። እግዚአብሔር ሆይ ስለ እኔ ስለ ኃጢያቴ ስለ ሞትክልኝ አመሰግናለሁ። ልቤ በተለያየ አረም መሞላቱን አውቃለሁ። ከመጠን በላይም ይህ አረም እየወረሰኝ እንደሆነ ይሰማኛል። ይህንን ከእኔ ለማስወገድ ምንም ብቃት የለኝም። ከዚህ የተነሳም ወደ ኋላ እያደግሁ ነው። ስለዚህ ፊቴን ዞር አድርጌ በልጅ በኢየሱስ ክርስቶስ እታመናለሁ። በሞቱና በትንሣኤው አዲስ ሕይወትን እንደማገኝ አምናለሁ። አባቴ ሆይ ስለዚህ አዲስ ሕይወት አመሰግናለሁ። በዚህ ምድር ስለምጀምረውና በሰማይ በቤት ስለምቀጥለው አመሰግናለሁ። ይህንን በሕይወቴ እንድትፈጽምልኝ በጌታ በኢየሱስ ስም እለምናለሁ። ስለ ሁሉ አመሰግናለሁ። በጌታ በኢየሱስ ስም አሜን። ውድ እህቴ ሆይ ዛሬ በጸሎት ከኔ ጋር እንደተባበርሽ አስባለሁ። እምነትሽን በኢየሱስ ክርስቶስ ላይ ካደረግሽ አዲስ እህት አዲስ ሰው ሆነሻል። መጽሐፍ ቅዱስ እንደሚነግረን ሰው በክርስቶስ ሲያምን አሮጌ ነገር ሄዶ በአዲስ ይተካል። ደግሞም እግዚአብሔር አባትሽና መሐሪሽ እንደሆነ አስታውሺ። እርሱ ካንቺ ጋር ስለሆነ በሁሉ ነገር ተስፋ አድርጊ። ደግሞም እርሱ በሕይወትሽ ዘመን ሁሉ ይጠነቀቅልሻል። የተወደዳችሁ አድማጮች ለዛሬ ያልነውን ወደ ማጠቃለሉ ደርሰናል። በፕሮግራማችን ላይ ያላችሁን አስተያየት፣ ምክር፣ ልዩ ልዩ መጣጥፎች፣ ግጥሞች ቢኖራችሁ በአድራሻችን ጻፉልን። እኛም ተቃሚነቱን ገምግመን አየር ላይ እናውላለን። እስካሁን ቆይታችሁ ፕሮግራማችን ስለተከታተላችሁ ጌታ አብስቶ ይባርካችሁ። እስካሁን ሳስተናግዳችሁ አብሬያችሁ ቆየሁት እኔ አስራት ፈይሳ ነኝ። ከመሰናበቴ በፊት አድራሻችንን አስተዋውሳችኋለሁ። አድራሻችን የምስራች ድምጽ መገናኛ ዘዴዎች ተስፋ ለሴቶች ሬዲዮ ፕሮግራም የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። ሳምንት በተመሳሳይ ፕሮግራም እስከምንገናኝ በሰላም ደሩ።